ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው ስርጭታችን አሁን ጀመረ። እስር ላይ የነበሩና ጉዳያቸው በሕግ የተያዘው የህወሓት የቀድሞ ባለስልጣናት ክሶች ተቋርጠው እንዲለቀቁ መንግስት የወሰደውን ውሳኔ ተፎካካሪ ፓርቲዎች ኢዜማ፣ አብንና እናት ፓርቲ ተቃወሙ።
አንደኛ ድንገታዊ ነው። በየትኛው ተቋም በየትኛው ስርዓት ታይቶ በሁለት ሶስት ጭንቅላት ተመርምሮ ሚዛናዊ በሆነ ሁኔታ እንደተወሰነ ግልጽ አይደለም። አሁን ለመናገር
ይሄ አሁን የተወሰደው እርምጃ አስቀድሞ ወንጀለኛው ወንጀለኛ ሳይባል ተበዳዩ መበደሉ እዛ ጋር በአግባቡ ሳይቀመጥለት ኢንተርቬንሽን ወይም ጣልቃ ገብነት ነው ብለን ነው።
ሀገር በህግና በህግ ብቻ ልትመራ ይገባል። ስለዚህ ታሳሳ ጸኝ የሰማነው እርምጃ በእኛ ፓርቲ እይታ አግባብነት የለውም።
ኦፌኮ አመራር የተሟላ ይሆናል ብለን ስለምናስብ በጣም ደስ አሰኝቶናል።
የፓርቲዎቹ አመራር አባላት ከሰጡት አስተያየት የተወሰደ ነው። ዝርዝሩ በእለቱ አብይ ርዕስ ይቀርባል። እስር ላይ የነበሩ አመራሮችና አባላቱ መፈታታቸው ለሁሉ አቀፍ ሀገራዊ ውይይት አስተዋጽኦ ያደርጋል ሲል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አስታወቀ። የዚህም ዘገባ ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። በርከት ባሉ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችንም ይዘናል። ሰኞ ጥር 2 2014 ዓ.ም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪዋ ብርሃን ኃይሉ፣ የዌብና መገናኛ ብዙሃን አቀናባሪያችን አባየሁ ገበያው፣ የዕለቱ ዋና አዘጋጅ ሰለሞን አባተ ነው። በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ በፊት ባሰራጩት የትዊት መልእክታቸው ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጋር በስልክ መወያየታቸውን ገለጹ። በውይይታችን በሁለቱ አገሮች መካከል ስላለው የጋራ ወዳጅነትና በቀጠናው ባሉ ጉዳዮች ላይ ተነጋግረናል ያሉት ጠቅላይ ሚኒስትሩ ሁለታችንም ገንቢ በሆኑና በመከባበር ላይ በተመሰረተ ግንኙነት የጋራ እሴቶቻችንን ለማጠንከር ተስማምተናል ብለዋል። በሌላም በኩል ዋይት ሃውስ ባወጣው መግለጫ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ውስጥ እየተካሄደ ስላለው ግጭትና ሰላምና እርቅን ስለማስፈን ስለሚካሄደው ጥረት መነጋገራቸውን አስታውቋል። በቅርብ ስለተፈቱ የፖለቲካ እስረኞችም አስመልክቶ ፕሬዚደንቱ ምስጋናቸውን የገለጹ ሲሆን ሁለቱ መሪዎች ግጭቱን ለማስቆም የተኩስ አቁም ስምምነት ማፋጠን ስለሚቻልበት፣ የሰብአዊ እርዳታ ተደራሽነትን በአፋጣኝ ማከናወን ስለሚቻልበትና በግጭቱ ተጎጂ የሆኑትን ሰላማዊ ሰዎችና በአስቸኳይ አዋጅ የታሰሩ ሰዎችን አስመልክቶ የተነጋገሩ መሆኑን በመግለጫው ተገልጿል። ፕሬዚደንት ባይደን በቅርቡ በመካሄድ ላይ ስላሉ የአየር ጥቃቶችና በሰላማዊ ዜጎች ላይ እየደረሰ ስላለው ጉዳት ያሳሰባቸው መሆኑን በመግለጫው ተመልክቷል። ዩናይትድ ስቴትስ ግጭቱ በሰላማዊ መንገድ እንዲፈታ ቁርጠኛ መሆኗን ከአፍሪካ ሕብረት ጋር የተጀመረው ጥረት እንደሚደግፉም ተናግረዋል። የአሜሪካና የኢትዮጵያ ግንኙነት ትብብርን ለማጠንከር ተጨባጭ መሻሻሎች ማድረግ እንደሚያስፈልግ ፕሬዝደንቱ መግለጻቸው በዋይት ሀውሱ መግለጫ ተመልክተዋል። እስር ላይ የነበሩና ጉዳያቸው በሕግ የተያዘ የህወሓት የቀድሞ ባለስልጣናት ክሶች ተቋርጠው እንዲለቀቁ መንግስት መወሰኑን አንዳንድ ተፎካካሪ ፓርቲዎች ተቃውመዋል። ውሳኔው ፍትህን፣ የሕግ የበላይነትና የተቋማትን ነጻነት የሚጋፋና የህዝብ ጉዳትንም ያቃለለ ነው ብለውታል። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ማብራሪያ ውሳኔው መንግስትን ጭምር ያስደነገጠ ቢሆንም ለኢትዮጵያ ዘላቂ ጥቅም የሚበጅና የሚያግዝ መሆኑን ተናግረዋል። አድማጮች፣ ሪፖርተሮቻችን ይህን አስመልክቶ ያጠናቀሩት ዘገባ በምሽቱ አብይ ርዕስ ይቀርባል። 14 ወራትን በፈጀውና እስካሁን ድረስ እየተካሄደ ባለው ጦርነት ከሰሞኑ በስደተኞች ጣቢያዎች ላይ ከባድ የአየር ጥቃት መድረሱን ተከትሎ በትግራይ ክልል ውስጥ አገልግሎት ይሰጡ የነበሩ የረድኤት ተቋማት አገልግሎት ከመስጠት መታገዳቸውን የተባበሩት መንግስታት ድርጅት ትላንት እሁድ አስታወቀ። ኤደን ገረመው የአጃንስ ፍራንስ ፕሬስን ዘገባ እንደሚከተለው ታቀርበዋለች።
የኢትዮጵያ ፌዴራላዊ መንግስት ለሀገር አቀፍ እርቅ ጥሪ ማቅረቡ ባለም አቀፍ ማህበረሰብ ዘንድ አስከፊ ጦርነት ሊያበቃ ነው የሚል ተስፋ ባጫረ በቀናት ጊዜ ውስጥ ነው የተባበሩት መንግስታት የአየር ድብደባ የደረሰው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም ዩኤን ኦቻ ለአጃንስ ፍራንስ ፕሬስ በላከው መግለጫ ላይ ያየር ተቃቱ አርብለት ማምሻውን በሰቤን ምዕራብ ትግራይ ደደቢት ከተማ ላይ መፈጸሙንና በተደረገው ቅድመ የመረጃ ማሰባሰቦችም ከፍተኛ የሆነ የሲቪሎች ጉዳትና ሞት መመዝገቡን አስታውቋል። ተቃውሞ ይህን ተከትሎ በአካባቢው እየተካሄደ ባለው የድሮኖች ጥቃት ምክንያት የረዴት ተቋማት እንቅስቃሴ እንዳያደርጉ ታግደዋል ሲልም አስፍሯል። አማጺው ህወሓትም በአየር ድብደባው የ56 ሰዎች ህይወት አልፏል ያለ ሲሆን በመቀሌ የሚገኘው የክልሉ ዋና ሆስፒታልም የ55 ሰዎች ህይወት ማለፉንና 126 የሚሆኑት ላይም ጉዳት መድረሱን አስታውቋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት እሁድ በትዊተር ገጻቸው ላይ ባሰፈሩት መልእክት የኤርትራ ወታደራዊ ኃይል በሰሜን ምዕራብ ትግራይ ጥቃት አድርሷል ያሉ ሲሆን ኤርትራ የኢትዮጵያን አንድነት ማስጠበቅ በሚል ለቀጠናው ሰላም የሚደረገውን እያንዳንዱን ጥረት በሙሉ ታደናቅፋለች ሲሉም ከሰዋል። AFP በዚህ ዘገባው ላይ በአካባቢው ባለው የመረጃ መቋረጥ ምክንያት የተነሱ ያሉ ክሶችን ማረጋገጥ አለመቻሉና ከኢትዮጵያ መንግስትም በዚህ ጉዳይ ላይ የተሰጠ ምላሽ አለመኖሩንም ጨምሮ አስታውቋል። የመንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ UN OCHA የመድኃኒትና የነዳጅ አቅርቦት አለመኖሩ የተጎዱትን ለመርዳት የሚደረገውን ድጋፍ ያስተጓጎለና በአጠቃላይ በትግራይ ያለውን የጤና ስርዓት ወደ ውድቀት የመራ ነው ሲል ያስታወቀ ሲሆን የአየር ጥቃቱ በአስጊ ሁኔታ ተባብሶ ቀጥሏል። ስለዚህም በዚህ ግጭት ውስጥ ተሳታፊ የሆኑ አካላት በሙሉ ለማጥቀስ የሰባይ ህጎችን እንዲያከብሩ ሲል ጥሪ አቀርቧል። በተመሳሳይ የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ ይህንን የአየር ጥቃት ተቀባይነት የሌለው ሲል በትዊተር ገጹ ላይ አስፍሯል። ቢሮው አክሎም በአካባቢ ያሉ ብጥብጦች በአስቸኳይ እንዲቆሙና ሁሉን አካታች የሆነ ብሔራዊ ድርድር እንዲጀመር እንዲሁም ያልተገደበ እርዳታም ድጋፍ ለሚያስፈልጋቸው ሁሉም ኢትዮጵያውያን እንዲደርስ ጥሪያችንን አጉልተን እናሰማለን ብሏል።
በሱዳን ወታደራዊ አገዛዙን በመቃወም የሚካሄደው ሰልፍ አሁንም እንደቀጠለ ሲሆን ትናንት እሁድ በሺዎች የሚቆጠሩ ሰላማዊ ሰልፈኞች የተሳተፉበትን ሰልፍ ለመበተን የጸጥታ ኃይሎች አስለቃሽ ጋዝና ተቀጣጣይ መሳሪያዎችን መጠቀማቸው ተገለጸ። የሱዳን የህክምና ባለሙያዎች አንድ ተቃዋሚ መገደሉን የገለጹ ሲሆን ይህ እስከዛሬ በተቃውሞ የተገደሉትን ሰዎች 62 እንደሚያደርሰው ተመልክቷል። የተባበሩት መንግስታት ባለፈው ቅዳሜ ባወጣው መግለጫ በሱዳን ያለውን ቀውስ ለመፍታት ወታደራዊ መሪዎች፣ የፖለቲካ ፓርቲዎችና ሌሎች ቡድኖች እንዲነጋገሩ ሙከራ እንደሚያደርግ አስታውቋል። በመፈንቅለ መንግስቱ ተወግደው እንደገና ወደ ስልጣን ተመልሰው የነበሩት የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ በወታደራዊ ክፍልና በተቃዋሚዎች መካከል ያለውን ቅራኔ መፍታት ባለመቻላቸው ታህሳስ 24 2014 ዓ.ም ከስልጣን የለቀቁ መሆኑን ማስታወቃቸው ይታወሳል። የሶማሊያ መሪዎች በሚቀጥለው የካቲት 15 2014 የምክር ቤት አባላት ምርጫውን ለማካሄድ ከስምምነት ላይ መድረሳቸውን ዛሬ አስታወቁ። መሪዎቹ ከዚህ ስምምነት የደረሱት ምርጫውን ለተደጋጋሚ ጊዜ ካስተላለፉ በኋላ መሆኑን ተመልክቷል። የምዕራብ አፍሪካ አገራት መሪዎች በማሊ ላይ አዲስ የንግድና የፋይናንስ ዳታ ማቀብ መጣላቸውን አስታወቁ። አገራቱ ማቀቡን የጣሉት መፈንቅለ መንግስት በተደረገባት ማሊ ያሉት ወታደራዊ መሪዎች በሚቀጥለው ወር ይካሄዳል የተባለውን ምርጫ ለአምስት ዓመት በማስተላለፋቸው ነው። ወታደራዊ የማሊ መንግስት ባለስልጣናት ምርጫውን የሚያካሂዱት ስልጣን ላይ ከቆዩ 4 ዓመታት በኋላ መሆኑን ማስታወቃቸው ተመልክቷል። የምዕራብ አፍሪካ የጋራ ትብብር አባል አገራት መሪዎች ውሳኔውን ያሳለፉት በጋና ዋና ከተማ ቀኑን ሙሉ የፈጀ ስብሰባ ካደረጉ በኋላ ባወጡት መግለጫ መሆኑን ተገልጿል። የማሊ ውሳኔ ጠቅላላውን የምዕራብ አፍሪካ የሚያሰጋ መሆኑንም አገራቱ በመግለጫቸው ገልጸዋል። ማሊ ከምዕራብ አፍሪካ የትብብር አባል አገሮች ጋር የምታደርገው የየብስ ድንበርና የአየር ግንኙነት የሚቋረጥ መሆኑን በማቀቡ መግለጫ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ እና የሩሲያ ከፍተኛ ዲፕሎማቶች ሞስኮ በዩክሬን ድንበር አቅራቢያ ስላከማቸችው ሰራዊትና ሩሲያ ከምዕራባውያን ስለጠየቀችው የደህንነት ዋስትና ለመምከር የሚያደርጉትን ተከታታይ ውይይት ለመጀመር ዛሬ ሰኞ በጄኔቭ ተገናኝተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ በሰጡት መግለጫ በአገሪቱ አቆጣጠር ከጠዋቱ 3 ሰዓት ላይ የተጀመረው ስብሰባ በተለይ ከዩናይትድ ስቴትስ በኩል ከዩክሬን ብቻ ሳይሆን ከኔቶና በመላው አውሮፓ ከሚገኙ ሌሎች አገሮች ጋር በመመካከር የሚካሄድ መሆኑን ገልጸዋል። ቃል አቀባዩ ያንዳንዷን ጉዳይ በየደረጃው ከስር ከስር ወዲያውኑ ለአጋሮቻችን እናሳውቃለን፣ በሚቀጥሉት ቀናትም ሆነ ሳምንታት ይህንኑ እናደርጋለን ብለዋል። ሩሲያ ከዩናይትድ ስቴትስ ጋር በጄኔቭ ከመታደርገው ንግግር በኋላ ንግግሩን በመቀጠል በሚቀጥለው ረቡዕ ብራስልስ ውስጥ ከኔቶ በአውሮፓ ከሚገኙ የደህንነትና የትብብር ተቋማት ጋር ደግሞ በመጪው ሐሙስ በቪየና እንደምትነጋገር ተመልክቷል። ሩሲያና ዩናይትድ ስቴትስ ውጥረቱን ለማርገብ እስካሁን ባደረጉት ንግግር መጠነኛ ተስፋ መኖሩን ተመልክቷል። ይሁን እንጂ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ለሲኤንኤን እንደተናገሩት በዩክሬን ራስ ላይ ጠመንጃ ተደግኖ አንዳች ለውጥ እናመጣለን ብሎ ማሰቡ በጣም ከባድ ነው ብለዋል። ብሊንከን በሌላኛው የኤቢሲ ቴሌቪዥን በሰጡት መግለጫ ደግሞ እኛ በመፍትሄነት የምንመርጠው ጠንካራ ዲፕሎማሲውን ነው። ይሁን እንጂ ምርጫው በሩሲያ የሚወሰን ነው ብለዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ራፕኮቭ ሩሲያ ከየትኛውም የንግግር መድረክ ወዲያውኑ አቋርጣ ልትወጣ የምትችልበት አጋጣሚ ሊኖር ይችላል ብለው ማስጠንቀቃቸውን የሩሲያ መንግስት ይዞታ የሆነው የሩሲያ ዓለም አቀፍ የዜና አገልግሎት መናገሩ ተጠቅሷል። የካዛክስታን ባለስልጣናት ባለፈው ሳምንት በተደረገው ተቃውሞ ሰልፍ ላይ ከተገደሉት 164 ሰዎች መካከል የአራት ዓመት ህፃን ልጅ እንደምትገኝበት አስታወቁ። ባለስልጣናቱ 5800 ሰዎች መታሰራቸውንም ገልጸዋል። በከፍተኛ ሁኔታ የተከሰከሰውን ተቃውሞ በቁጥጥር ስር ለማዋል የካዛክስታን ፕሬዝዳንት ካሲም ጆምራት ቶኪዮቭ ጸጥታ አስከባሪዎች ያለምንም ማስጠንቀቂያ ተቃዋሚዎችን ተኩሰው መግደል የሚችሉ መሆኑና ፍቃድና ትዕዛዝ መስጠታቸው ተመልክቷል። የቀድሞ የሶቪየት ህብረት አባል የሆነችው ካዛክስታን ፕሬዝዳንት ሩሲያና ፕሬዝዳንት ፑቲን የገነፈለውን ተቃውሞ እንዲያረግቡላቸው እርዳታ መጠየቃቸው ተገልጧል። በአጽፋውም ሩሲያና የጋራ ደህንነት ስምምነት ያላቸው አባል አገራት እንዲሁም የዩሮ ኤዥያን መንግስታት የወታደራዊ ትብብር ህብረት አገሮች ወታደሮችን ወደ ካዛክስታን መላካቸው ተሰምቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ካዛክስታን የራሷን ህግና ስርዓት ማስጠበቅ ተቋሞችንም መከላከል ትችላለች። ይሁን እንጂ ያንን ለማድረግ የሰላማዊ ዜጎችን የመቃወም መብት ማክበርና ያቀረቡትንም የምጣኔ ሀብትና አንዳንድ የፖለቲካ ጥያቄዎች መመለስ አለባት ብለዋል። በመጨረሻም ዜና አረፍት። የጋዜጠኛ ገነት ምትኬ የቀብር ስነ ስርዓት በትናንትናው ዕለት በአዲስ አበባ በሚገኘው ቅድስት ስላሴ ካቴድራል ቤተክርስቲያን ተከናውኗል። ለረጅም ዓመታት በኢትዮጵያ ቴሌቪዥን ለተወሰኑ ዓመታት ደግሞ በአሜሪካ ድምጽ ሬዲዮ የአማርኛ ስርጭት ላይ በጋዜጠኝነት ያገለገለችው ወይዘሮ ገነት በ65 ዓመቷ በምትኖርበት በዩናይትድ ስቴትስ ነው ህይወቷ ያለፈው። ኬኔዲ አባተ ዝርዝሩን ያሰማናል።
ከእናቷ ወይዘሮ ፈለቀች ማሞና ከአባቷ አቶ ምትኬ አለሙ ጥር 21 ቀን 1949 ዓመተ ምህረት በአዲስ አበባ የተወለደችው ጋዜጠኛ ገነት ምትኬ ከወላጆቿ 6 ልጆች መካከል ብቸኛዋ ሴት ልጅ ነበረች። ጋዜጠኛ ገነት እድሜዋ ለትምህርት እንደደረሰ የአንደኛ ደረጃ ትምህርቷን በአዲስ አበባ በሚገኝ የክርስቲያን ልጃገረዶች ትምህርት ቤት የተከታተለች ሲሆን የሁለተኛ ደረጃ ትምህርቷን ደግሞ ከ1962 እስከ 1965 ዓመተ ምህረት በቴጌ መነን ሁለተኛ ደረጃ ትምህርት ቤት እንደተከታተለች የህይወት ታሪኳ ያስረዳል። በ1970 ዓ.ም ወደ ቀድሞዋ ሶቪየት ህብረት በማቅናት የጋዜጠኝነት ሙያ ቀስማ በማስተርስ ዲግሪም ተመርቃለች። ከዚያም ወደ አገሯ በመመለስ በኢትዮጵያ ቴሌቪዥን በዜና አዘጋጅነትና አንባቢነት እስከ ወታደራዊው የደርግ አስተዳደር ዘመን መጨረሻ ለበርካታ ዓመታት አገልግላለች። በ1983 ዓ.ም ኢህአዴግ ስልጣን ሲይዝ ከኢትዮጵያ ቴሌቪዥን ከህግ ውጭ ተባረሩ ከተባሉ 50 ጋዜጠኞች አንዷ ስለመሆኗም በህይወት ታሪኳ ተጠቅሷል። ከዚህ በኋላ በግል የህትመት ስራ ተሰማርታ የነበረችውና በተለያዩ መንግስታዊ ያልሆኑ ድርጅቶችም ያገለገለችው ጋዜጠኛ ገነት በዩናይትድ ስቴትስ የተሻለ የስራ እድል በማግኘት ህይወቷ እስካለፈበት ጊዜ ድረስ ኑሮዋን በዚያው መስርታ ቆይታለች። በዩናይትድ ስቴትስ ቆይታዋም በአሜሪካ ድምጽ ራዲዮ ጣቢያ በአማርኛው ስርጭት ላይ ለተወሰኑ አመታት በጋዜጠኝነት አገልግላለች። ህይወቷ እስካለፈበት ጊዜ ድረስም በዩናይትድ ስቴትስ በሚገኘው ድሪም ኢትዮጵያን ኮንሶርቲየም በሚባል የአረጋውያን ማህበር ውስጥ በበጎ ፈቃደኝነት ስታገለግል ነበር። የሁለት ወንድ ልጆች እናት የሆነችው ጋዜጠኛ ገነት በህይወቷ የመጨረሻ ዘመን ለህፃናት የሚሆኑ መጽሐፍትን በማዘጋጀት ላይ እንደነበረችም ታሪኳ ያስረዳል። ይሁንና ባደረባት ድንገተኛ ህመም በምትኖርበት ዩናይትድ ስቴትስ ህክምና በመከታተል ላይ ያለች ረቡዕ ታህሳስ 20 ቀን 2014 ዓ.ም በ65 ዓመቷ ይህን ዓለም ተሰናብታለች። ስራተ ቀብሯም በትናንትናው ዕለት እሁድ ጥር 1 ቀን 2014 ዓ.ም ቤተሰቦቿ ወዳጅ ዘመዶቿና የቀድሞ የሳባል ደረቦቿ በተገኙበት በአዲስ አበባ ቅድስት ስላሴ ካቴድራል ተፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ድርጅትስታን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሰኞ ጥር 2 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ወደ ቀዳሚው የዕለቱ አብይ ርዕስ ከማልፋችን አስቀድሞም ቆየት ብለው ከሚሰሙት ዘጋቢዎችና ከሚሰሙት ዘገባዎችና ክንብሮች አንዱን ለቅምሻ እናሰማችሁ።
መሰረታዊነት የክትባቱ ትልቁ ውጤት ቫይረሱ ሰውነታችን እንዳይገባ ማድረግ አይደለም። የሚያመጣው በሽታ ጠንካራ ሆኖ ወደ ሆስፒታል የሚያደርስ ህይወት የሚያጠፋ ነው። ሁለቱም ክትባት ወስዶ እንደገና ደግሞ ማጠናከሪያ ክትባት የሚወሰደ ሰው ቫይረሱ ቢይዘውም ለጠና ህመም አያጋልጠውም።
ዶክተር አሰፋ ጀጃው መኮንን ነው የሰማችሁት። ሙሉ ዝግጅቱም በምሽቱ ሐኪሙን ይጠይቁ ፕሮግራም በሁለተኛው አጋማሽ ስርጭት ቆየት ብሎ ይቀርባል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። እስር ላይ የነበሩና ጉዳያቸው በህግ የተያዘ የህወሓት የቀድሞ ባለስልጣናት ክሶች ተቋርጠው እንዲለቀቁ መንግስት መወሰኑን አንዳንድ ተፎካካሪ ፓርቲዎች ተቃወሙት። ውሳኔው ፍትህን የህግ የበላይነትንና የተቋማትን ነጻነት የሚጋፋና የህዝብ ጉዳትንም ያቃለለ ነው ብለውታል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በሰጡት ማብራሪያ ውሳኔው መንግስትን ጭምር ያስደነገጠ ቢሆንም ለኢትዮጵያ ዘላቂ ጥቅም የሚበጅና የሚያግዝ መሆኑን ተናግረዋል። ሪፖርተሮቻችን መለስካቸው አማሃና መስፍን አራጌ ያጠናቀሯቸውን ዘገባዎች አጣምረው መለስካቸው አማሃ እንደሚከተለው ያቀርበዋል።
ታህሳስ 29 ቀን 2014 ዓ.ም ምረት ምሽት በኢትዮጵያ ቴሌቪዥን የተሰማው ሰበር ዜና በህግ ጥላ ስር የነበሩ እውቅ ሰዎች ክሳቸው ተቋርጦ ከእስር እንደሚፈቱ ከተሰማ እስከዛሬ ድረስ በህዝብ ዘንድ አነጋጋሪ እንደሆነ ነው። ይህ ሰበር ዜና በተሰማ በነጋታው መግለጫውን በጽሑፍ ያሰራጨው የኢትዮጵያ ዜጎች ለማህበራዊ ፍትህ የተሰኘው ተፎካካሪ ፓርቲ ጸጸት ይቅርታን ትቀድማለች፣ ፍትህ ደግሞ የሁላችን ተስፋ የአብሮ መኖራችንም ማስተማመኛ ውለች፣ ተበዳይ ፍትህ ሳያገኝ እንዲሁም ሳይከስ በዳይ ነጻ ማውጣት በፍትህ ስርዓቱ መቀለድ የህዝባችንን ጉዳትም ማቃለል ነው። እንዲህ በጥልፊያ የሚደረጉ ውሳኔዎች ፍትህን በመጨፍለቅ በተቋማቱ ላይ ያለንን እምነት በሂደት የሚሸረችሩ ናቸው ብለዋል። ውሳኔውን በምን በምን ምክንያት እንደተቃወመ ለቪኦኤ ተጨማሪ ማብራሪያ የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ ናቸው።
ለረጅም ዘመናት ስንታገልለት የነበረው የሰብአዊ መብት ጉዳይ፣ የዲሞክራሲያዊ ስርዓት ወደ ተሻለ ደረጃ የመሄድ ጉዳይ እና የተቋማት ጉዳይ ዋና ዋናዎቹ ናቸው። ከዚህ አንጻር ስናየው ይሄ ውሳኔ አንደኛ ድንገታዊ ነው። በየትኛው ተቋም በየትኛው ስርዓት ታይቶ በሁለት ሶስት ጭንቅላት ተመርምሮ ሚዛናዊ በሆነ ሁኔታ እንደተወሰነ ግልጽ አይደለም። እውነት ለመናገር የዛ ኤፌክት ደግሞ ለምሳሌ አሁንም አንዳንድ ቦታዎች ላይ ዜጎች በሰላም ተኝቶ በማያጥሩበት ሁኔታ ጦርነቱ እንዳለቀ ተደርጎ የሚነገረው ነገር ማዘናጋትን የሚያመጣ በመሆኑ ትክክል አይደለም የሚል እምነት አለ። ቅድም እንዳልኩት ደግሞ የተቋማትን አሰራር ለምሳሌ አቃቤ ሕግ ነው ውስጥ ማቋረጥ መብት ያለው እና ማቋረጥ ይችላል የሚል ነው አንዱ ነጥብ። አቃቤ ሕግ ህዝብን ወክሎ ነው የሚከሰው፣ የራሱ ጉዳይ አይደለም። ማለት የሚኒስትሩ ጉዳይ ወይም እዛ ውስጥ የተቋሙ ጉዳይ የግል ንብረት ጉዳይ አይደለም። የህዝብን ብሶት መነሻ በማድረግ ወይም በህዝብ ውክልና ነው ያንን የሚያደርገው።
የአማራ ብሔራዊ ንቅናቄ አብንም ትናንት ባሰራጨው የአቋም መግለጫው የሰዎቹን መፈታት በመቃወም ፌዴራል መንግስት የሀገርንና የህዝብን ጥቅምና ክብር በጽኑ የሚጎዳ ታላቅ ታሪካዊ ስህተት ፈጽሟል፣ ለሀገር ህልውናና ለህዝባችን ሰላምና ደህንነት በመላው ኢትዮጵያውያን የተከፈለውን መስዋዕትነት ዋጋ የሚያሳጣ በይቅርታና ሰብአዊነት ስም የተፈጸመ ኢሰብአዊና ኢፍትሐዊ ውሳኔ መሆኑንም ያምናል ብሏል። የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድም በመግለጫው ላይ ለቪኦኤ ተጨማሪ ማብራሪያ ሰጥተዋል።
እነዚህ ሰዎች ጦርነት ላይ ነው ያለ ነው። የህወሓት ከፍተኛ አመራሮች አሁንም በረሃ ላይ ወታደሮቻቸው አድርገው ህዝባችንን ወረው በከፍተኛ በደልና አጠቃላይ እልቂት እና ግፍ ዳርገው ያለን ኃይል ከፍተኛ አመራር ለእርቅ ሲባል ለሰላም ሲባል መፍታት ማለት ፍትህ በቃ ምንም ትሁን እዚህ ሀገር ላይ አማጺ መሆን ሀገር ለማፍረስ መንቀሳቀስና ስርዓት አልበኝነት የሚያከባብና እንዲያውም ለጠላት ከፍተኛ የሆነ ኤነርጂ ሊሰጥ የሚችል ድርጊት ነው የተፈጸመው ብለን ነው የምናምነው።
ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚዳንት ለቪኦኤ በሰጡት ማብራሪያ ትኩረታቸው በህጋዊነትና በህግ የበላይነት እያተኮረ ነበረ።
ሀገራችን ባለፉት አመታት እንዲሁ በዝም ለበከጉ ታሪኳ በመንከተበት ጊዜ ህግና ስርዓት ያውን የሚገዛት መሪዎች በፈለጉት መንገድ የሚወስዷት የሚያስቀምጧት የሚያነሷት አይነት ነገር ነው ዛጋው ነው። ይሄንን ምራፍ ዘክተን አዲስ ምራፍ ኢትዮጵያ መጀመር መቻል አለባት። ሀገር በህግና በህግ ብቻ ልትመራ ይቀባል። ስለዚህ ታሳሳስጠኝ የሰማነው እርምጃ በእኛ ፓርቲ እይታ አግባብነት የለውም። ወደ ተፈቱት ሰዎች ወደ ግለሰብ ጉዳይ አለም ዘጋል እና በጣም እንፈልገው በአጠቃላይ እንዳካሄድ በምንመለከትበት ጊዜ ይሄ እየተወሰደ ያለው እርምጃ የመፍታት የማሰር አይነት ነገር አግባብነት የለውም። ምክንያቱም የህግን ስርዓት ደግሞ ያገጡት ህግ ተከትሎ የተደረገ ነገር አይደለም ብለን ስለምናምን ነው። አጥፊውም አጥፊ መባል ያለበት የህግ ስርዓቱን ተከትሎ ነው። ተበዳዩም መበደሉን ማረጋገጥ ያለበት የህግ ስርዓቱ ነው። ይሄ በህግ ስርዓቱ ከተቀመጠ በኋላ ሀገራችን ላለፉት 10 አመታት የሄደችበትን የሰቆቃ መንገድ በምን አይነት መልኩ ማብቃት መቻል አለብን ብለን በመልበት ጊዜ ይሄንን ልናበቃ የሚገባው በይቅርታና በፍቅር በማለፍ ነው ብለን እዛ ጋር የሚያስቀምጠው የሀገራዊ ምክክር ኮሚሽን ወይንም ደግሞ ይሄንን የምክክር ስራውን ወይንም ስርዓቱን የሚፈጽመው ስብስብ ከማህበረሰቡ ከህዝባችን ተወክሎ ይሄንን የሚፈጽመው ስብስብ ነው ብለን እናምናለን። ሶ ይሄ አሁን የተወሰደው እርምጃ አስቀድሞ ወንጀለኛው ወንጀለኛ ሳይባል ተበዳዩ መበደሉ እዛ ጋር በአግባቡ ይቀመጥለት ኢንተርቬንሽን ወይንም ጣልቃ ገብነት ነው ብለን ነው የምናስበው። ወንጀለኛን ይበልጥ የሚያበረታታ ድነቱን ጠብቆ ደግሞ ለሄድ የሚፈልገው ደግሞ አንገት የሚያስተፋ አካሄድ ነው ዛጋሚያ ነው።
ትናንት አዲሱ የኢትዮጵያ መከላከያ ሚኒስቴር መስሪያ ቤት ህንፃ በይፋ በተመረቀበት ክብረ በዓል ላይ ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ዘርዘር ያለ ማብራሪያ ሰጥተዋል። ውሳኔው ምን ያህል አሳሳቢ እንደሆነ በሚጠቁም መልኩ በምረቃው ስነ ስርዓት ካደረጉት የ40 ደቂቃ ንግግር ከ12 ደቂቃዎች በላይ ሰጥተውታል። ጠቅላይ ሚኒስትሩ እንዳሉት ይህ ዜና ከፍተኛ ቁጣ ቀስቅሷል። ተቆጪዎቹ በሁለት ቡድኖች እንደሚከፈሉ ተናግረዋል። ለአንደኛው ወገን ቁብ እንደማይሰጡትና ለኢትዮጵያም መልካም የማያስብ ቡድን እንደሆነ ተቆመው መልእክታቸው ቅን አሳቢ ናቸው ላሏቸው ወገኖች መሆኑን አበክረው ተናግረዋል።
ቅን አገር ወዳድ ኢትዮጵያውያን በውስጥም በውጭም የሚገኙ ያንዳንዶችን ከኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው የጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑ ነው። ነገር ግን ደጋግመን ስናመነጅገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና እናንተም ለሀገራችሁ ዘላቂ ድል ስትሉ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ።
ጠቅላይ ሚኒስትር አብይ በዚህ ንግግራቸው ከእስር ለተፈቱትም የተፈቱት በምህረት ሳይሆን ክስ በማቋረጥ አግባብ እንደሆነ ማስጠንቀቂያ መሰል ማሳሰቢያ ሰጥተዋቸዋል። አለፍ ብለውም ይህ እርምጃ በአገር ውስጥ ካሉ ታሳቢዎች ውጭ ሌሎችንም ኃይሎች ታሳቢ ያደረገ ውሳኔ እንደሆነም ጠቁመዋል።
እነዚህ ከሰዓቱም ሙሉ ስንናገርላቸው የቆየን የኢትዮጵያ ጠላት የኢትዮጵያ የጥፋት ምልክት በቅርበት ሁላችን የምናቃቸውና የምናያቸው ብቻ ሳይሆኑ ከአፍንጫችን ስር ሻገር አድርገን ስንመለከት ኢትዮጵያ በአቀማመጧ ለነጻነት ባላት ክብርና በማንነቷ የተነሳ ከሩቅም ከቅርብም በርካታ ጠላቶች ያሏት ሀገር ስለሆኑ እያንዳንዱ ውሳኔ በመንግስት ሲወሰን አርቆ በማሰብና ኢትዮጵያን በማጽናት ብቻ ላይ የሚመሰረት መሆኑን ዜጎች እንዲገነዘቡ ጠይቃለሁ።
በክስ መቋረጡ ከእስር የተፈቱት በነ ዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ከተከሰሱት መካከል አቶ ስብሐት ነጋን ጨምሮ 6 ሰዎች፣ በአቶ ጃዋር መሐመድ የክስ መዝገብ የተከሰሱ በሙሉና በአቶ እስክንድር ነጋ የክስ መዝገብ የተከሰሱ በሙሉ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማንና መስፍን አራጌን ለዘገባዎቻቸው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ ከተያያዥ ርዕሰ ጉዳይ ጋር ያቆየናል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ እስር ላይ የነበሩ አመራሮችና አባላቱ መፈታታቸው ለሁሉ አቀፍ አገራዊ ውይይት አስተዋጽኦ ያደርጋል ይላል። የፓርቲው የጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለአሜሪካ ድምፅ በሰጡት አስተያየት እንዳመለከቱት መንግስት ሁሉን አቀፍ ለሆነ ብሔራዊ ውይይት የጀመረው እስር ላይ የሚገኙ የፖለቲካ ፓርቲዎች አመራሮችና አባላትን የመፍታት እርምጃ መቀጠል አለበት ነው ያሉት። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው እርምጃውን ተከትሎ በሰጡት መግለጫ የፖለቲካ ፓርቲዎች አመራሮችና አባላት የተፈቱት የከሰሳቸው አካል ክሱን በማቋረጡ ነው ሲሉ ገልጠዋል። ፀሐይ ዳምጠው ተጨማሪ ዘገባ አላት።
ባለፈው ሳምንት መጨረሻ ላይ የኦሮሞ ፌዴራሊስት ኮንግረስ አመራሮች የሆኑት አቶ ጆዋር መሐመድ፣ አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ሐምዛ ቦረናና ሌሎችም በአቶ ጆዋር መሐመድ መዝገብ የሚጠሩ ግለሰቦች ከእስር ተፈተዋል። እነዚህ አመራሮችና አባላት ከአንድ አመት ተኩል በላይ በእስር ላይ የቆዩ ሲሆን ሰኔ 22 2012 ዓ.ም የድምጻዊ ሀጫሉ ሁንዴሳ ግድያ ተከትሎ ሁከት በማነሳሳት ወንጀል ተጠርጥረው ታስረው ጉዳያቸውን በፍርድ ቤት ሲከታተሉ እንደነበር ይታወሳል። ይሁንና ባለፈው ታህሳስ 29 2014 ዓ.ም ተመረጠ ምሽት ላይ ከእስር ቤት መለቀቃቸውን የመንግስት ኮሙኒኬሽን አገልግሎት አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ኦፍኮ የፓርቲው አመራሮችና አባላት በመፈታታቸው ደስ መሰኘቱን የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ተናግረዋል።
በጣም ደስ ብሎናል። ደስታችን ወሰን የለውም። እነዚህ አባሎቻችን በመፈታታቸው አመራሮች ናቸው። የኦፌኮ አመራር የተሟላ ይሆናል ብለን ስለምናስብ እነሱም ደግሞ ከቤተሰቦቻቸው ጋር ከወዳጆቻቸው ዘመዶቻቸው ጋር መቀላቀላቸው በጣም ደስ አሰኝቶናል። በዚህም የተነሳ አባሎቻችን፣ ደጋፊዎቻችን፣ መላው ህብረተሰባችን በሀገር ውስጥም ሆነ ከሀገር ውጭ የሚገኙ እዚህ መጥፎ ጊዜ ጎናችን በመቆማቸው አመስግነናቸዋል። ይሄ ብቻም ሳይሆን ያሰራቸው መንግስትም ስለፈታቸው የተፈቱበት ምክንያት የተፈለገውን ነገር ይሁን፣ እነዚህ ወገኖቻችን በመፈታታቸው ግን መንግስትንም አመስግነናል፣ ደስ ብሎናል የሚል
መንግስት አሁን እየተዘጋጀበት ያለውን የብሔራዊ ውይይት የኦሮሞ ፌዴራሊስት ኮንግረስ ፓርቲ በ2009 ዓ.ም ነው መጠየቅ የጀመረው ያሉት አቶ ጥሩነ የፓርቲያቸው አመራሮችና አባላት መፈታት ለውይይቱ ትልቅ አስተዋጽኦ አለው ሲሉ ገልጸዋል።
በትክክል ይኖረዋል። ምክንያቱም ሰዎችን በተለይ በሀሳብ ልዩነት ምክንያት አስሮ ሰላም አወርዳለሁ፣ ውይይት አካሂዳለሁ የሚለው ነገር የማይመስል ነገር ነው። ስለዚህ አሁን ውይይቱ የሚካሄድበት ሁኔታ አጥጋቢ ነው አጥጋቢ አይደለም፣ ሁሉንም አሳታፊ ነው አሳታፊ አይደለም የሚለው ጥያቄ ገና ወደፊት እየታየ የሚመለስ ቢሆንም ዜጎችን ከመደበኛ ስራቸው፣ ከመደበኛ ኑሯቸው፣ ከቤተሰቦቻቸው፣ ከወገኖቻቸው ነጥለው እስር ስር አስቀምጦ ውይይት ማካሄድ የማይመስል ነገር ስለሆነ የእነዚህ አባሎቻችን ወይም የሀገሪቱ ዜጎች ሀሳባቸው የፈለገ ነገር ይሁን የሀገሪቱ ዜጎች ተፈተው ሰላማዊውን ህይወት ሲቀላቀሉ ከመንግስት ጋርም ከፓርቲ ጋርም ከወገኖቻችን ጋር የምናደርገው ግንኙነት የተሳለጠ ይሆናል፣ አስደሳች ይሆናል፣ ፑል ፋክተር ይሆናል ብለን ነው የምናስበው።
አቶ ጥሩን ያክለውም መንግስት አሁን የጀመረው የታሰሩትን የመፍታት እርምጃ አጠናክሮ መቀጠል አለበት ሲሉም ጥሪ አቅርበዋል።
የኦፌኮ አባላት የዞንና የወረዳ ኃላፊዎች ዛሬም ቢሆን እስር ስር ነው ያሉት። ምስራቅ ሐረርጌ፣ ሰሜን ሸዋ፣ ጅማ፣ ጉጂ የመሳሰሉት አካባቢዎች ላይ አባሎቻችን አሁንም ታስረው ነው ያሉ። እነዚህ ሁሉ ቢፈቱና የሀገሪቱን ሰላም፣ የሀገሪቱን ልማት፣ የሀገሪቱን እድገት አብረን እጅ ለእጅ ተያይዘን ብንገነባ የተሻለ ይሆናል። ይሄ ጥሪያችን አሁንም ይቀጥላል።
ሰሞኑን ከእስር ቤት የተፈቱትን የፖለቲካ ፓርቲዎች አመራሮችና አባላትን በተመለከተ ለሀገር ውስጥ ብዙሃን መገናኛ ማብራሪያ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግለሰቦቹ ከእስር የተለቀቁት ከሳሽ ክሱን በማቋረጥ ነው ብለዋል።
ምህረትም አይደለም ይቅርታም አይደለም፣ የክስ ማንሳት ወይም የክስ ማቋረጥ ነው። ያ ደግሞ ክሱን ባቀረበው አካል በአስፈጻሚው በመንግስት አካል ውሳኔ የሚደረግ ነው። ስለዚህ ማንኛውም በክስና በፍርድ ቤት ክርክር ሂደት ላይ ባለ መዝገብ ላይ በሚሰጥ የመንግስት ወይም የስራ አስፈጻሚ ውሳኔ ክስ ማንሳት ወይም ማቋረጥ ይቻላል። ተደረገው ያ ነው።
አሁን ኢትዮጵያ ሁሉን አቀፍ ብሔራዊ ውይይት ለማድረግ ዝግጅት ላይ በመሆኗ በመንግስት ክሳቸው እንዲቋረጥ በመወሰኑ ነው ከእስር የተፈቱት ሲሉ ዶክተር ጌዲዮን ገልጸዋል።
ክሳቸው የተነሳው ሰዎች ሁለት ከፍሎ ማለት ይቻላል በሁለት መዝገቦች ላይ በመዝገቡ ላይ ሁሉም ተከሳሾች ላይ የነበረው ክስ ነው የተነሳው። ስለዚህ መዝገቦቹ እንዲቋረጡ ተደርጓል። እነዚህ ሁለቱ መዝገቦች ላይ የነበሩት ተከሳሾች በዋነኝነት የተለያዩ የፖለቲካ ፓርቲዎች አመራር የሆኑ ወይም ከሞላ ጎደል ትልቅ ቁጥር ያለው የፖለቲካ ተከታይ አላቸው ተብሎ የሚገመቱ ግለሰቦች ናቸው። የነሱ ክስ እንዲነሳ የተደረገው ሊበቀሩ እንደሚታወቀው ሀገራዊ ምክክር እንዲኖር ያስፈልጋል በሚል የሀገራዊ ምክክር ኮሚሽን ተቋቁሟል። በቅርቡ የሀገራዊ ምክክር ሂደት በሰፊው ይጀምራል ተብሎ ይታሰባል። የዚህ የሀገራዊ ምክክር ሂደት አሳታፊነትና አካታችነት ለመጨመር የመድረኩንም ቅቡልናና ውጤታማነት ከፍ ለማድረግ ሲባል የተወሰነ ውሳኔ ነው።
አቶ ጥሩኔ በበኩላቸው መንግስት በሀገሪቱ ሰላም እንዲሰፍንና የተረጋጋች ኢትዮጵያን ለመፍጠር ሁሉንም የተለያዩ የፖለቲካ ፓርቲዎች አመራሮችና አባላትን ከእስር መፍታት አለበት ሲሉ ጥሪ አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69,000 በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮው ኃላፊ አቶ ቢንያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው አልተመለሱት ታጣቂዎች ከ100 በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስ የክልሉ መንግስት ጥረት እያደረገ ቢሆንም የሚመለሱበትን ጊዜ ለመወሰን ግን አዳጋች ነው ሲሉ ኃላፊው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል። ቁጥራቸው 100,000 የሚደርስ የሩሲያ ወታደሮች ከዩክሬን አዋሳኝ ድንበር አቅራቢያ መስፈራቸውን ተከትሎ ውጥረት ውስጥ የገባውን የቀጠናውን የጸጥታ ሁኔታ ለማሻሻል ያለሙ ናቸው የተባሉ ውይይቶች በያዝነው ሳምንት እንደሚቀጥሉ ተሰምቷል። የዩናይትድ ስቴትስና የሩሲያ ከፍተኛ ባለስልጣናት ቀጣይ ዙር ውይይት የሚያደርጉት በስዊዘርላንድ ጄኔቫ ነው። ሚሼል ኩዊን ያጠናቀረችው የዚህን ዘገባ ዝርዝር ሀብታሙ ስዩም ያሰማናል።
ዛሬ በጄኔቭ የተጀመረው የዩናይትድ ስቴትስና ሩሲያ ከፍተኛ ባለስልጣናት ውይይት ዋነኛ ትኩረት በሩሲያ ዩክሬን ድንበር ያለው ውጥረት ነው። 100,000 የሚደርሱ የሩሲያ ወታደሮች በዚያ ተሰማርተዋል። የጦር እንቅስቃሴም አለ። ሁኔታው ለአመታት የቆየ ነው። በቅርብ ሳምንታት ውስጥ የወታደራዊ ስምሪቱ መጨመር ግን ውጥረቱን የበለጠ አጋግሎታል። ሩሲያ ዩክሬንን ለመውረር አቅዳለች የሚለውን ክዳለች። ከዚያ ይልቅ የሰሜኑ ጦር ቃል ኪዳን ተቋም ኔቶ ከምስራቅ አውሮፓ ስፍራዎች መልቀቅ አለበት ይህም የደህንነት ዋስትና ነው ብላለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን አሁንም ለድርድር እድል መኖሩን ተናግረዋል። ከቀጠናው የአሜሪካን ወታደሮችን መቀነስ ለድርድር አልቀረበም። ወታደሮቹ የሚሰማሩበትን እንቅስቃሴያቸውን አይነት የሚወስን የጋራ ገደብ የሚተውን ስምምነትን የመሰሉ ሌሎች ጉዳዮች ላይ ግን ንግግር ይደረጋል። ይሁንና ብሊንከን መሬት ላይ የሆነ ካለው አንጻር የተለየ ውጤት ከአሁን ውይይት እንደማይጠበቅ ጠቁመዋል።
It's very hard to see that happening when there's an ongoing escalation, when Russia has a gun to the head of Ukraine with
100,000 ወታደሮችን ወደ ድንበር በማዝመት ሩሲያ በዩክሬን ጭንቅላት ላይ ጠመንጃ በደገነችበት ሁኔታ ከሁኔታው መባባስ አንጻር እውነተኛ ለውጥን ለመመልከት በጣም ያዳግታል። ሩሲያ ይህንን ስምሪቷን በአጭር ትዛዝ በጥፍ ልታሳድግም ትችላለች ነው ያሉት። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌ ሪያብኮቭ ለሩሲያ ዜና አገልግሎት እንደተናገሩት ንግግሩ ብዙም የማይዘልቅ መሆኑን ፍንጭ ሰጥተዋል። እዚህ ምክንያቱ ደግሞ ዩናይትድ ስቴትስ የሩሲያን የደህንነት ስጋቶች አልተረዳችም የሚል ነው። ሩሲያ የዩክሬንን ድንበር ተሻግራ ክሪሚያን ከግዛቷ ከቀላቀለች ከዛሬ 8 ዓመታት ወዲህ በኪየቭና በሞስኮ መካከል ያለው ውጥረት አይሏል። ዩክሬን የቀድሞዋ ሶቪየት ህብረት አንድ ክፍል ነበረች። በዩክሬን የቀድሞ የዩናይትድ ስቴትስ አምባሳደር ወደ ምስራቅ አውሮፓ ሀገራት ተጨማሪ ወታደሮች እንዲላኩ ጥሪ ቢያቀርቡም ሪፐብሊካኑ እንደራሴ ማይክ ራውንሰን የመሰሉ ግን ባይደን አሁንም ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በመሆን ዲፕሎማቲክ መፍትሄ እንዲያገኙ ይሻሉ።
I think sending a message to Mr. Putin that he's going to get a lot more accomplished
ወደ ሚስተር ፑቲን በዲፕሎማቲክ መንገዶች ብዙ እንደሚያተርፉ መልእክት መስደድ ከወረራ ዛቻ ይልቅ በእጅጉ ልንጠነክርበት የሚገባው አቋም ይመስለኛል ነው ያሉት የህዝብ እንደራሴው። የውጭ ጉዳይ መስሪያ ቤት ኃላፊው አንቶኒ ብሊንከን ከዩክሬን በላይ የሆኑ መርሆች አሉ ባይ ናቸው። ለምሳሌ አንድ ሀገር በኃይል የገዛ ድንበሩን መቀየር ወይንም ጎረቤቶቹን ለመጠቅለል የሚወስደውን እርምጃ መቃወምን ይመስሉ። ብሊንከን ለዩክሬን ግዛት ክብር ብቻ ሳይሆን ለሉዓላዊነትና ነጻነት መርሆች ሀገራቸውን እንደቆመች ይጠቁማሉ። ከጄኔቫ ውይይት በኋላ ባለስልጣናቱ ንግግራቸውን በብራሰልስና ቪየና ይቀጥላሉ።
አድማጮች አሁን የፕሮግራም ማሳሰቢያ።
ንግድና ምጣኔ ሀብት በነገው ምሽት። የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ስለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑና መንግስት የተለያዩ ገቢ ማስተባበሪያ መርሃ ግብሮችን ማውጣት ያለበት መሆኑን ይገልጻሉ።
ይሄ በጣም ትንሽ ነው። ምክንያቱም አንዱና ዋናው ነገር ክልሎቹ ራሳቸው ታክስ ይሆንና ታክስ ያልሆነ ገቢያቸውን አሰበሰቡም በአመት ምንም ነገር የተመደበላቸውን በጀት ለመከላከያው ፐርፐዛው ነው። ሶስት ክልሎች ማለት ይቻላል። ፌደራል መንግስትም ከክልሎቹ ይሰበሰብ የሚገባውን የተለያዩ ገቢዎች አሰበሰበም። እጥረቱ ይጠበቃል ማለት ነው።
ይሁን እንጂ በዚህ አመት የቀረበው የበጀት ጥያቄ ካለፈው አመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነ ተመልክቷል። ይህ በምጣኔ ሀብቱ ላይ ምን ያስከትላል? ሙሉውን ዝግጅት በነገው የንግድና ምጣኔ ሀብት ዝግጅታችን ጠብቁት። የአሜሪካ ድምጽ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አድማጮች አሁን ለዚህ ክፍል ቀዳሚ የሆነው የጤና ፕሮግራም ነው ተከታዩ። በኢትዮጵያ እድሜያቸው 14 ዓመት ለሆናቸው ልጃገረዶች የማህፀን በር ካንሰር ወይም ሰርቫይካል ካንሰር በመባል የሚታወቀውን የበሽታ አይነት መከላከያ ክትባት መሰጠት ተጀመረ። የክትባት ሂደቱ በአገር አቀፍ ደረጃ ከትምህርት ሚኒስቴር ጋር በመተባበር የሚፈጸም ሲሆን ለቀጣዮቹ 2 ሳምንታትም እንደሚዘልቅ ተገልጧል። ስለ ክትባት አሰጣጡ ሂደት ይበልጥ ለመረዳት ኤደን ገረመው በጤና ሚኒስቴር የእናቶች የህፃናትና የአፍላ ወጣቶች ጤናና የስርዓተ ምግብ ጉዳዮች ዳይሬክተር ዶክተር መሰረት ዘላለምን አነጋግራ ተከታዩን አቀናብራለች።
ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ህይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል የማህፀን በር ካንሰር ወይም ሰርቪካል ካንሰር። ይህ ችግር እያደገ መምጣቱም ከቅርብ አመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም አመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሰረት ዘላለም በጤና ሚኒስቴር የህፃናት እናቶችና አፍላ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮን ዘመቻ አላማና ቅድ እንዲያስረዳሉ።
ላለፉት 3 አመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች 14 አመት ልጃገረዶችን ነው የምንሰጠው። በየአመቱ 1.2 ሚሊዮን የሚቀመጡ ልጃገረዶችን በትምህርት ቤትና ከትምህርት ቤቶች እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተያይዞ የሚከሰቱ የካንሰር ችግር ስናይ እንግዲህ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህፀን በር ካንሰር፣ ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ እህቶቻችን በስቃይ ለሞት የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንጻር እነዚህም መከላከል ቅድሚያ መከላከል በጤና ሚኒስትርም በፖሊሲያችን በስትራቴጂያችን በመርህ የምንጠቀምበት ነው።
ዶክተር መሰረት፣ ይሄ ክትባት እድሜያቸው 14 ዓመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈለገበትን ምክንያት እንዲህ ያስረዳሉ።
ግን ለምን 14 ዓመት ተመረጠ ካል መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት የሚጀምሩበት እድሜ ስለሆነ ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለውም። ግንኙነት ከመጀመራቸው በፊት ማድረግ አለብን በሚል የብሔራዊ ግብረ ኃይል በተለይ ክትባት ግብረ ኃይል ከፍተኛ የሳይንሳዊ ትንተና ተደርጎ ቅኝት ተደርጎ ያለንን መረጃ ትንትነን እንደ ሀገር መመሪያ የተጠበቀ ነው ማለት ለአንድ ልጃገረድ ሁለት ይሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን ይሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንግዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገ ጊዜ መከፈትን መዘጋትም ስለማይችል ያን እየተከተል በአመት የባለፈው አመት ሁለተኛ ስና በዚህ አመት የመጀመሪያው ስርት እንዲያደርግ ሁለቱንም የመስጠት ስራዎችንም ባለፈው አመት ጀምረናል ማለት ነው።
ዶክተር መሰረት ኮቪድ-19 ባለም አቀፍ ደረጃ በሌሎች ህክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ።
ገበያው ላይ ያለው የክትባት መጠንና የጥረት ነበር እንደሚታወቀው ብዙዎች ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንጻር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት ሳኒታይዘር ማምረት በተለይ ኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ ይሄን ደግሞ ክትባት የሚያመርተው ካምፓኒ እንደዚህ እጥረት ተከስቷል። ምክንያቱም ዓለም አቀፍ እንግዲህ ኮምፒቲሽን አለ። በዚህ ውስጥ እንግዲህ 14 አመት ላይ ቆመናል እንጂ የመጀመሪያ የነበረን እቅድ 14 አመት ላይ ጀምረን 13-12 የሞላቸውን 10 የሞላቸውን ልጆችን እንደዚህ እኩል በጅምላ ባንዴ ሰጥተን ከዛ ወደ 9 አመት የመደበኛ መርሃ ግብሩ አካል እንዲሆን ነው እንግዲህ እንደ እቅድ ይዘን የሰራ ነው። ግን ባለው ሁኔታ ያን ማስተካከል አልቻልንም በጊዜ ውስጥ።
በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት 3 ክልሎች ውስጥ ሂደቱን ማስተጓጎሉን ገልጸው ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ።
ብሔራዊ ዘመቻ ነው የምናደርገው በየአመቱ። በዚህ አመት ግን እንደሚታወቀው ለሁሉም ግልጽ ነው በተለይ በሰሜን ሀገራችን ካለው የጸጥታ ችግር አንጻር ትግራይ ክልል ላይ፣ አማራ ክልል እና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር ለጊዜው አሁን በአስቀመጥነው መርሃ ግብር መሰረት እንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ መቻቸው ሰዓት ተማሪዎችን ትምህርት ቤት በሚመጠር ሰዓት እሱን የምናከናውን ይሆናል። ከእነዚህ 3 ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ። ከ2 ጀምረን ጥር 2 እስከ ጥር 6 በዚህ ሳምንት ከሰኞ እስከ አርብ እንደሚሰጥበት አካሄድ የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በቅርበት ይሰራለን። ትምህርት ቤት ያሉ ልጃገረዶች እና ከትምህርት ቤቶች ያሉት ደግሞ በጤና ተቋማት የምንደርስ ይሆናል።
በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርዓተ ምግብ ዳይሬክተር ዶክተር መሰረት ሰላለም ሲያጠቃልሉም የማህፀን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና እንግዳዋን ዶክተር መሰረት ዘላለምን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም ሳምንታዊ ቅንብር ሐኪሞን ይጠይቁ ነው። ሐኪሙን ይጠይቁ የኮቪድ-19 መከላከያ ክትባት በስፋት በተሰጠባቸው አካባቢዎች ጭምር ለወረርሽኙ በብዛት መታየት ምክንያቱ ምንድነው? ክትባቱን አሟልተው የወሰዱ ሰዎች ካልተከተቡት ያላቸው ልዩነት 4ኛው የሚል ስያሜ የተሰጠው የማጠናከሪያ ክትባት በዩናይትድ ስቴትስ እና በእስራኤል መጀመር በምሽቱ ቅንብሩ ከሚመለከታቸው ጭብጦች ውስጥ ናቸው። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባና የጽኑ ሕሙማን ልዩ ሐኪምና የማዕከሉም የኮቪድ-19 ፕሮግራም ሊቀመንበር ናቸው። የምልልሳችንን የመጀመሪያ ክፍል ነው። ዶክተር አሰፋ ጀጃው መኮንን በኮቪድ ላይ ላተኮረው ሳምንታዊ ቃለ ምልልሳችን ተገናኝተናል። ለዛሬው ውይይታችን የቀደሙ ፕሮግራማችን የተከታተሉ አድማጭ ስለ ክትባት በጠየቁት ጥያቄ ቀደም ያሉትን ከርሶ ጋር የተወያየንባቸውን ፕሮግራሞች እንደተከታተሉ ገልጸው የኮቪድ-19 ክትባት እንደልብ በሚገኝበት እሳቸው በሚኖሩበት በዚህ በዩናይትድ ስቴትስ ጭምር በአሁን ሰዓት ወረርሽኙ በከፍተኛ መጠን መስፋፋትና ክትባቱን እንዲወስዱ አሁንም መበረታታት እንዴት ነው የሚታየው ነው የሚለው ጥያቄያቸው። እንግዲህ በአንድ በኩል ክትባት የወሰዱ ሰዎችም ለቫይረሱ የመጋለጥ እጣ መኖሩ ነው የተጠቀሱትም የክትባት አይነት ማጠናከሪያ የሚባለውን ክትባት ነው። ምንድን ነው እኚህም ሰው ሌሎች አድማጮቻችንም መረዳት ያለባቸው?
እሺ አመሰግናለሁ አሉላ ስለግብዣ። እንግዲህ በመሰረታዊነት ክትባት ምንድን ነው ጥቅሙ ኮቪድ ላይ የሚለውን ነው ማለት ያለብን። በእርግጥ አሁን ያለው የቫይረስ ዝርያ ከሰው ሰው በፍጥነት የሚሄድ በፍጥነት የሚራባት ስለሆነ ብዙ ሰው በአንድ ጊዜ መያዙ ይታወቃል። ከዛ ውስጥ ደግሞ ክትባት የሚወሰደ ሰው ኢንፌክሽን ወይም ቫይረሱ ሰውነቱ ላይ መግባቱ በቴስት ይረጋገጣል። አንዳንድም ቀለል ቀለል ያለ ስሜት ይሰማዋል። ነገር ግን በመሰረታዊነት የክትባቱ ትልቁ ውጤት ቫይረሱ ሰውነታችን እንዳይገባ ማድረግ አይደለም። ቫይረሱ ግን ገብቶ በሽታ ያመጣል ወይ ያ የሚያመጣው በሽታ ጠንካራ ሆኖ ወደ ሆስፒታል የሚያደርስ ህይወት የሚያጠፋ ነው ወይ መጀመሪያ ያየነው አይነት ቃጠሎ እዚህ አይነት ወረርሽኝ ይሆናል ወይ የሚለውን ነው። ክትባት በተከተበ ሰው ላይ አሁንም ሁለቱም ክትባት ወስዶ እንደገና ደግሞ ማጠናከሪያ ክትባት ወይም በእንግሊዝኛ ቡስተር የሚባለው ወሰደ ሰው ቫይረሱ ቢይዘውም ለጠና ህመም አያጋልጠውም። ቫይረስ የመያዝ እድሉ ግን ከሌላው ጊዜ ከፍ ሊል ይችላል። የሚልበት ምክንያት አሁን ያለው ቫይረስ በከፍተኛ ሁኔታ የሚሰራጭ ስለሆነ ነው። ለምሳሌ ሰዎች አንድ ክፍል ውስጥ ተቀራርበው ቁጭ ብለው ለሁለት ሰዓት ጊዜ ቢያጠፉ 60 ቢሆኑ ከሁለት ሰዓት በኋላ 60ውም የመያዝ እድላቸው በጣም ከፍተኛ ሁኔታ ወደ 80-90% ድረስ የሚደርስ ነው ቢሆን።
ከዚህ ቀደም ከታዩ ዝርያዎች በሙሉ የተለየ ነው አሁን የሚሉን?
የተለየ ነው በጣም ጥረት አለው። እና ክትረት መኖሩ ብዙ ሰዎች ተይዘዋል የሚለውን እንድናይ ያደረገናል። አሁንም ግን ማየት ያለብን ትክክለኛው ክትባት በደረጃ የወሰዱ ሰዎች ቀለል ያለ የህመም ስሜት ተሰምቷቸው ልክ ጉንፋን እንደሚሰን አድርጎ ያልፎና የሚለቀው አሁንም በዛ ደረጃ ሆስፒታል መሄድ ህይወት ማጣት የለም። ስለዚህ የክትባቱ ጥቅም ኢንፌክሽን መከላከል ሳይሆን በሽታን መከላከል ነው። ምሳሌ ሁልጊዜ ኑሯችን ጉንፋን ይዘናል። ጉንፋን ያዘን ብለን ብዙ ኮምፕሌን አናደርግም፣ ምክንያቱም በጉንፋን ምክንያት ህይወት እንደማይጠፋል እና የዛ ደረጃ ማድረስ እኮ ከቻል ትልቅ ስኬት ነው። ማለት ግን ጉንፋን እንከላከላለን ወደፊት ማለት አይደለም። ምክንያቱም የምንሰራቸው መከላከያዎች ከዚህ አይነት ቫይረሱ ቶሎ ወደ ላይ መድታቸው የሚሉ ናቸው። ሁለተኛ ሙሉ በሙሉ ኢንፌክሽን መከላከል ገና መጥቶ እንዳይጠበቅ ማድረግን እዛ ደረጃ ላይ ድረስ ክትባት አይደለም ያለን።
መልካም ዶክተር አሰፋ፣ ተመሳሳይ ጥያቄ ያደረሱን ሰለሞን አለሙ የተባሉ ሌላ አድማጫችን እንዲሁ በኢሜይል ባደረሱን ተጨማሪ ጥያቄያቸው ለሶስተኛ ክትባት እንድንዘጋጅ እየተነገረን ነው ይላሉ። ቀደም ባሉት ወራት መሆን አለበት። ክትባቱ የጎንዮሽ ጉዳትስ አለው ወይ? ከሆነስ ምንድነው ይላሉ። ጥቅሙን ቀደም ብለው አብራርተውልናል።
በክትባቱ የሚመጡ ሳይድ ኢፌክቶች እንደናቸው ጉዳት እንደናቸው የክትባቱ ጥናቶች ከተጀመሩ ጀምሮ በተከታታይ በየጊዜው ሬጅስተር ያለ እያንዳንዱ ሰው ሪሰርች ውስጥም ያለ ኋላም በህብረተሰቡ ተከታቢዎች ምን ምን ደረሰባቸው የሚለው በየጊዜው ይታያል። በእርግጥ በተለይ ደግሞ በፊት የጆንሰን ጆንሰን አይነት አንዳንዶቹ ክትባቶች የደም መርጋት ታይቶባቸዋል፣ ለህይወት አደጋም ያለበት ሁኔታ ታይተዋል። ነገር ግን አጠቃላይ ክትባቱ ከሰጠው ጥቅም አንጻር የደረሰው ጉዳት እጅግ በጣም አነስተኛ ነው። ክትባቱን አንስት የሚያደርግ ደረጃ አይደለም። ሌሎቹ ግን አሁን በተለይ አሜሪካ ነገር በብዛት እየተሰጡ ያሉት ፋይዘር፣ ሞደርና እንግዲህ ክትባት የሚሰጠው ለ30-40-50 ሚሊዮን ህዝብ ነው። ከዛ ውስጥ 5-6 ኬሶች ቢኖርም ሪፖርት ይደረጋል። በዛ ደረጃ ያሉ ከኢሚኒቲ ጋር ተያይዞ የሚመጡ ሳይድ ኢፌክቶች አሉ። ከዛ ውጭ ግን ቀለል ያሉ ያው የክትባቱ ቀን ራስ ምታት ሊኖር ይችላል፣ ድካም ሊኖር ይችላል፣ ቆረጣጠም ሊኖር ይችላል። እየሰጠ ነው መድኃኒት ሰውነታችን ከዛ ጋር ፋይት አድርጎ መከላከያ እንዲሰራ ስለሆነ ቀላል ነገር አይደለም። ልጆች ላይ በአብዛኛው የልብ መቆጣት፣ የማሰብ መቆጣት ነበሩ። እነዛም ልጆች ወደ ሆስፒታል እንኳን የደረሱ ቢኖሩ ህይወት የጠፋበት ሲሪየስ የሆኑ ሳይድ ኢፌክቶች የሉ። እና አጠቃላይ ከጥቅሙ ጋር ሲታይ የደረሰው ጉዳት አሁንም እንቀጥል ክትባቱ ጠቃሚነቱ ያመዝናል የሚል ነው።
በየትኛውም ህክምና ጉዳት እንዳለው እና ጥቅም እንዳለው ተወዳድሮ ትንሽ ያመስ ይሰጣል።
አስፕሪን እና ረጅም ዓመት ያስቆጠረው ፔኒሲሊን ሳይቀሩ በወሰን ጊዜ አነስተኛ መሆኑ ከጥቅሙ ጋር እንዳሉ በመነጻጸሩ ነው እንጂ የጎንዮሽ የሚባለው ጉዳት አለ የሚለውን ለመውሰድ አድማጫችን የሚረዳ ይመስለኛል። ዶክተር አሰፋ አቶ ሰለሞን የሶስተኛውን የማጠናከሪያ ክትባት እያነሱ ባሉበት በዚህ ሳምንት ለከፋ አደጋ ሊጋለጡ የሚችሉ ዜጎች አራተኛ ማጠናከሪያም ሊወስዱ ነው። ይሄስ ምን ማለት ነው? ይሄ ክትባት በየስድስት ወሩ እየተሰጠ ይቀጥላል ማለት ነው ወይስ የሆነ ቦታ ጋር ያቆማል? አዲሱ የኮሮና ቫይረስ ኦሚክሮን እና ከሱ ቀደም ብሎ በዓለም ዙሪያ በከፍተኛ ደረጃ ተስፋፍቶ የነበረው ዴልታ የተሰኘው ዝርያ የተጣመሩበትና ዴልታ ክሮን የሚል ስያሜ የሰጡትን ዝርያ ማግኘታቸውን የቆፕሮስ ተመራማሪዎች ማስተዋወቃቸው ባለፈው ቅዳሜ ተዘግቧል። ለመሆኑ የዚህ ዝርያ መከሰት በወረርሽኙ አካሄድ ላይ ምን አይነት አንድምታ ይኖረው ይሆን? አድማጮች ከዶክተር አሰፋ መኮንን ጋር የጀመርነው ቃለ ምልልስ አልተቋጨም። በሁለቱ ትኩስ ርዕሰ ጉዳዮች ዙሪያ ለተነሱ ጥያቄዎች የሰጧቸውን ምላሾች በነገው ምሽት ፕሮግራማችን እናቀርባለን። ለአሁኑም ዶክተር አሰፋን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንታዊው ስፖርት። ኢትዮጵያ በአፍሪካ ዋንጫ የመጀመሪያ ጨዋታዋ ሽንፈት አስተናገደች። በጣሊያን በተካሄደ አገር አቋራጭ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በአውስትራሊያ የኢሚግሬሽን ማቆያ ውስጥ ታስሮ የነበረው ኖቫክ ጆኮቪች በአስቸኳይ እንዲለቀቅ ዛሬ ፍርድ ቤት ትዕዛዝ ሰጠ። የሚሉት በምሽቱ የስፖርት ቅንብር ከተካተቱት ርዕሶች ውስጥ ናቸው። በዝርዝሩ ኬኔዲ አባተ።
ኢትዮጵያ የአፍሪካ ዋንጫ ውድድሯን በሽንፈት ጀምራለች። ትናንት ምሽት ከኬፕ ቨርድ ጋር የመጀመሪያ ጨዋታዋን ያደረገችው ኢትዮጵያ 1-0 በሆነ ውጤት ተሸንፋለች። ጨዋታው በተጀመረ ገና በ8ኛው ደቂቃ ያሬድ ባየ በኬፕ ቨርዱ አጥቂ ሁሊዮ ታቫሬስ ላይ በሰራው ጥፋት በመጀመሪያ የማስጠንቀቂያ ቢጫ ካርድ ቢያይም ኋላ ላይ ዳኛው በቫር ባደረገው ምልከታ 12ኛው ደቂቃ ላይ በቀይ ካርድ ከሜዳ አሰናብቶታል። በጊዜ በቀይ ካርድ አንድ ተጫዋች ያጡት ዋሊያዎቹ ጨዋታውን በ10 ተጫዋቾች ለማጠናቀቅም ተገደዋል። ያሬድ በቀይ ካርድ መውጣቱን ተከትሎ የተከላካይ መስመሩን ለማጠናከር በማሰብ አሰልጣኝ ውበቱ አባተ መስዑድ መሐመድን አስወጥተው ምኞት ደበበን ወደ ሜዳ አስገብተዋል። ተቀይሮ የገባው ምኞት ታዲያ ከቀኝ መስመር የተሻገረውን የኬፕ ቨርዶች ኳስ ለመከላከል ሲሞክር ወደ ራሱ ጎል ቢመታም ጥሩ እንቅስቃሴ ሲያደርግ የነበረው ግብ ጠባቂው ተክለ ማርያም ሻንቆ ኳሷን ከግብነት አድኗታል። ሰማያዊ ሻርኮች በሚል ቅጽል ስም የሚጠሩት የኬፕ ቨርድ ብሔራዊ ቡድን ተጫዋቾች የመጀመሪያው አጋማሽ መጠናቀቂያ ላይ በሁሊዮ ታቫሬስ አማካኝነት ባስቆጠሩት አንድ ጎል ጨዋታውን 1-0 ማሸነፍ ችለዋል። ዋሊያዎቹ ምንም እንኳን በመሃል ሜዳ ላይ ጥሩ እንቅስቃሴ ቢያደርጉም ብዙም ወደ ኬፕ ቨርድ የግብ ክልል መቅረብ ካለመቻላቸውም ባለፈ ለጎል የቀረበ ሙከራም አላደረጉም። ከኢትዮጵያና ከኬፕ ቨርድ ጨዋታ አስቀድሞ አዘጋጇ ካሜሩን ከቡርኪና ፋሶ ጋር ያደረገችውን የመክፈቻ ጨዋታ 2-1 በሆነ ውጤት አሸንፋለች። ቡርኪና ፋሶ ጎል በማስቆጠር ቀዳሚ ብትሆንም ካሜሩን በመጀመሪያው አጋማሽ ያገኘቻቸውን 2 የፍጹም ቅጣት ምቶች ወደ ጎል ቀይራ ጨዋታው ተጨማሪ ጎል ሳያስተናግድ በዚሁ ውጤት ተጠናቋል። የአፍሪካ ዋንጫ ውድድር ዛሬ በሚካሄዱ 4 ጨዋታዎች የሚቀጥል ሲሆን ኢትዮጵያ በቀጣዩ ሐሙስ በመታደርገው ሁለተኛ ጨዋታዋ ካሜሩንን ትገጥማለች። በሌላ የአፍሪካ ዋንጫ ዜና ካፍ ለውድድሩ ከቀድሞ ከፍ ያለ የሽልማት ገንዘብ አዘጋጅቷል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በካሜሮን ዱዋላ ባካሄደው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የአፍሪካ ዋንጫ የሽልማት ገንዘብ እንዲጨምር ወስኗል። የውድድሩ አሸናፊ ከዚህ ቀደም በነበረው የሽልማት መጠን ላይ 500 ሺህ ዶላር ተጨምሮ 5 ሚሊዮን ዶላር ያገኛል። ሁለተኛ የሚወጣው ቡድን ደግሞ የ250 ሺህ ዶላር ጭማሪ ተደርጎለት 2.75 ሚሊዮን ዶላር የሚያገኝ ይሆናል። የግማሽ ፍጻሜ ተወዳዳሪዎችና የሩብ ፍጻሜ ተወዳዳሪዎች በሚያገኙት ሽልማት ላይም በቅደም ተከተል 200 ሺህ እና 175 ሺህ ዶላር ተጨምሮ 2.2 ሚሊዮን ዶላር እና 1.175 ሚሊዮን ዶላር እንዲያገኙ ካፍ ወስኗል። በአጠቃላይ የሽልማት መጠኑ በ1.85 ሚሊዮን ዶላር ጨምሯል። በጣሊያን በተካሄደ ሀገር አቋራጭ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በጣሊያን ሚላን ሳን ጆርጂዮ ሱሌኛኖ ባለፈው ሐሙስ በተካሄደው የዓለም አትሌቲክስ ቱር አካል የሆነ ሀገር አቋራጭ ውድድር ነው ኢትዮጵያውያን አትሌቶች ድል የቀናቸው። በሴቶች ምድብ የተካሄደው የ6 ኪሎ ሜትር ውድድር ሲሆን 5 ኪሎ ሜትሩ እስኪጠናቀቅ ሁሉም አትሌቶች ሳይለያዩ በጋራ መጓዝ ችለዋል። የመጨረሻውን 1 ኪሎ ሜትር 5 አትሌቶች ተነጥለው መምራት ቢችሉም ውድድሩ ሊጠናቀቅ ከ500 ሜትር በታች ሲቀረው በ3 አትሌቶች መካከል ብርቱ ፉክክር ተደርጎ ኢትዮጵያዊቷ ዳዊት ሲዩም ፉክክሩን በድል አጠናቃለች። ውድድሩን 18 ደቂቃ ከ48 ሰከንድ በሆነ ሰዓት ያሸነፈችው አትሌት ዳዊት ተከትላት የገባችውን ኤርትራዊት አትሌት ራሄል ዳንኤልን በአንድ ሰከንድ ብቻ ነው የቀደመችው። ኬንያዊቷ ቢትሪስ ቺቤት ደግሞ 18 ከ51 በሆነ ሰዓት ውድድሩን በ3ኛነት አጠናቃለች። በወንዶች ምድብ ደግሞ የተካሄደው የ10 ኪሎ ሜትር ሀገር አቋራጭ ውድድር ሲሆን ኢትዮጵያዊው አትሌት ይሁኔ አዲሱ ውድድሩን 28 ደቂቃ ከ39 ሰከንድ በማጠናቀቅ አሸንፏል። በዚህም አትሌት ይሁኔ ከዚህ ቀደም በስፍራው በተካሄዱ የሀገር አቋራጭ ውድድሮች ካሸነፉት የኢትዮጵያ ኮከቦች ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ሙክታር እድሪስ፣ ኢማና መርጋና ሀጎስ ገብረ ህይወት ዝርዝር ውስጥ ስሙን አካቷል። በውድድሩ አትሌት ይሁኔን በመከተል ኬንያውያኑ ኢማኑኤል ኮሪር ኪፕላጋትና አሞስ ሲሬም ሁለተኛና ሶስተኛ ወጥተዋል። በመጨረሻም በአውስትራሊያ የኢሚግሬሽን ማቆያ ውስጥ ታስሮ የነበረው ኖቫክ ጆኮቪች በአስቸኳይ እንዲለቀቅ ፍርድ ቤት ትዕዛዝ ሰጠ። ሰርቢያዊው የዓለም ቁጥር 1 የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች በአውስትራሊያ ኦፕን የሜዳ ቴኒስ ውድድር ለመሳተፍ ባለፈው ሳምንት ሜልቦርን ቢገባም ተጫዋቹ የአውስትራሊያን የኮቪድ-19 የክትባት መስፈርት አላሟላም በሚል ነበር በኢሚግሬሽን ማቆያ እንዲቀመጥ የተደረገው። ይሁን እንጂ የጆኮቪች ቤተሰቦች ተጫዋቹ ማቆያው ታስሮ እንደነበር ነው የሚገልጹት። የ34 ዓመቱ ዝነኛ የሜዳ ቴኒስ ተጫዋች የኮቪድ ክትባት አልወሰደም በሚል በአውስትራሊያ ሕግ መሰረት ቪዛው ተሰርዞ ከሀገሪቱ እንዲወጣ መንግስት ቢወስንም ከጥቂት ሳምንታት በፊት ኮቪድ-19 ተይዞ ያገገመ በመሆኑ ክትባቱን እንዳይወስድ በሕክምና የተሰጠው ፈቃድ እንዳለው የሚገልጹት የተጫዋቹ ጠበቆች ክስ መስርተው ጉዳዩ በዛሬው ዕለት እልባት አግኝቷል። ዛሬ በነበረው የፍርድ ቤት ውሎ ጉዳዩን የተመለከቱት ዳኛ አንቶኒ ኬሊ ጆኮቪች በአስቸኳይ እንዲለቀቅ ውሳኔ ሰጥተዋል። በተጨማሪም በኢሚግሬሽን ማቆያ ሆቴል ለአራት ቀናት በቆየበት ጊዜ የነበረበትን ወጪ በሙሉ የአውስትራሊያ መንግስት እንዲሸፍንም አዘዋል። የፌደራል መንግስት ጠበቆች ግን የኢሚግሬሽን ሚኒስትሩ አሌክስ ሃውክ የግል ስልጣናቸውን በመጠቀም የጆኮቪችን ቪዛ ሊሰርዙ እንደሚችሉ በመናገር ጉዳዩ በዚህ ላያበቃ እንደሚችል ጠቁመዋል። ጆኮቪች ለቀናት ማቆያ ውስጥ መሰንበቱ አነጋጋሪ ጉዳይ ሆኖ መቆየቱ ይታወሳል። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። አድማጮች አሁን የፕሮግራም ማሳሰቢያ።
ንግድና ምጣኔ ሀብት በነገው ምሽት። የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ስለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑና መንግስት የተለያዩ ገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይገልጻሉ።
ይህ በጣም ትንሽ ነው። ምክንያቱም አንዱና ዋናው ነገር ክልሎቹ ራሳቸው ታክስ የሆነና ታክስ ያልሆነ ገቢያቸውን አሰበሰቡም በአመት ምንም ነገር የተመደበላቸውን በጀት ለመከላከያው ፐርፐዝ አውለው ሶስት ክልሎች ማለት ይቻላል። ፌደራል መንግስትም ከክልሎቹ ይሰበስብ የሚገባውን የተለያዩ ገቢዎች አልሰበሰበም። እጥረቱ ይጠበቃል ማለት ነው።
ይሁን እንጂ በዚህ አመት የቀረበው የበጀት ጥያቄ ካለፈው አመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነ ተመልክቷል። ይህ በምጣኔ ሀብቱ ላይ ምን ያስከትላል? ሙሉውን ዝግጅት በነገው የንግድና ምጣኔ ሀብት ዝግጅታችን ጠብቁት። የአሜሪካ ድምጽ
ከአድምስ ራዲዮ አማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚህ ሰናበታለሁ። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ለአሁኑ በኔ በኩል ሰላም፣ ደህና አደሩ።